ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። ያክብሮት ሰላምታችንን እናስቀድማለን። የዕለተ ቅዳሜ ጳጉሜ 4/2015 ዓመተ ምህረት ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የምሽቱ አስተናጋጃችሁ ቆንጂት ታዬ ነኝ። የአሜሪካዊው ቻርልስ ሰተን የኢትዮጵያ ሙዚቃ አበርክቶና የተዘነጋው ውለታው ለዛሬ ከያዝንላችሁ ቅንብሮች አንዱ ነው። ስራአት ወጣቶችን የሚያገናኘው የስ ኢትዮጵያን የሚያስቃኝ መሰናዶም አለን። እነዚህን ይዤ እስከ ፕሮግራማችን አጋማሽ አብሬያችሁ ዘልቅና እንግዶ ወልዴ ደግሞ መስተንግዶውን ተረክቦ በሙዚቃ ቃና ያዝናናችሁ ያመሻል። ምሽታችሁን ከኛ ጋር እንድታደርጉት በቅድሚያ ጋብዛለሁ። ከሁሉም የሚቀድመው ከዓለም ዙሪያ የተጠናቀረው ዜና ነው። መልካም ምሽት።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሞሮኮ የተለያዩ አካባቢዎች አርብ ዕለት በደረሰው በሬክተር ስኬል ሲለካ 6.8 የደረሰ የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር ከ800 በላይ መድረሱንና 672 ሰዎች ደግሞ መጎዳታቸውን የሞሮኮ የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። የመሬት መንቀጥቀጡ የደረሰው በሞሮኮ የቱሪስት መዳረሻ ከሆነው ማራካሽ በ72 ኪሎ ሜትር ርቀት በሚገኘው የሞሮኮ አትላስ ተራራዎች ላይ ነው። በማራካሽ የሚገኙ አንዳንድ ህንጻዎች በደረሰባቸው ከፍተኛ መንቀጥቀጥ የወደሙ ሲሆን በርካታ ነዋሪዎች ከቤት ውጪ እንዲሆኑ እንዳደረጋቸውና ወደ ተጎዳው መኖሪያ ቤታቸው ለመመለስ ባደረባቸው ፍርሃት ምክንያት ምሽቱን ውጪ ለማሳለፍ መገደዳቸውን ገልጸዋል። ከነዋሪዎቹ አንዱ የሆነው የ33 ዓመቱ አብደል ሄክ ኤል አምራኒ ስለ ሁኔታው ለአጃንስ ፍራንስ ፕሬስ ሲገልጽ ህንጻዎቹ ሲንቀሳቀሱ አያቸው ነበር። ለእንደዚህ አይነት ሁኔታዎች ምን አይነት ምላሽ መስጠት እንዳለብን አናውቅም። ከዛ ወደ ውጪ ሲወጣ ብዙ ሰዎች ቆመው አየሁ ብሏል። አብደል ሄክ ሰዎች የነበሩበትን ስሜት ሲገልጽም ሁሉም ሰው በድንጋጤ ውስጥ ነበር ያለ ሲሆን ህጻናት ሲያለቅሱ፣ ወላጆች ሲጨነቁ ነበር። ከዛም ሁሉም ሰው ውጪ ለመቆየት ወሰነ ብሏል። የመሬት መንቀጥቀጡ እስከ ፖርቹጋልና አልጄሪያ ድረስ ይሰማ እንደነበር ተገልጿል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የአፍሪካ ህብረት ቡድን 20 በመባል የሚታወቁትን የዓለም ከፍተኛ ኢኮኖሚ ያላቸው ሀገራት ስብስብን እንደሚቀላቀል ዛሬ ቅዳሜ ባደረጉት ንግግር አስታወቁ። ሞዲ አክለው የህብረቱ ቡድኑን መቀላቀል አመታዊውን ጉባኤ ሀገራቸው ያስተናገደች ባለችበት ወቅት ዝቅተኛ ኢኮኖሚና የኢንዱስትሪ ልማት ያላቸው ሀገራት ድምጻቸው እንዲሰማ የሚያደርጉትን ጥረት እንደሚያበረታታው ገልጸዋል። ሞዲ ዛሬ በተጀመረው የቡድን 20 የሁለት ቀን ጉባኤ መክፈቻ ላይ ባደረጉት ንግግር ይፋ ያደረጉት ውሳኔ ተላለፈው በዓለም ዙሪያ ያለው መከፋፈልና የቁልፍ ተዋንያን አለመኖር አሳሳቢ በሆኑ ጉዳዮች ዙሪያ ስምምነት ላይ ለመድረስ አዳጋች የሆነ በመጣበት ወቅት መሆኑ ተገልጿል። የአፍሪካ ህብረት ከአውሮፓ ህብረት ቀጥሎ ሁለተኛው ቀጠናዊ ቡድን በመሆን ቡድን 20ን እንዲቀላቀል ሰፊ ድጋፍ ሲደረግ ቆይቷል። ሞዲ ውሳኔውን ካሳወቁ በኋላ ካሁኑ የአፍሪካ ህብረት ሊቀመንበር የኮሞሮስ ፕሬዝዳንት አዛሊ ኡስማኒ ጋር በመጨባበጥና በመተቃቀፍ ደስታቸውን የገለጹ ሲሆን ሞቅ ባለ ሁኔታ ጠረጴዛው ላይ እንዲቀመጡ ጋብዘዋቸዋል። ግሎባል ሳውዝ በመባል የሚታወቁት ዝቅተኛ ኢኮኖሚ ያላቸው ሀገራት ድምጽ መስጠት መቻል የዚህ አመቱ ጉባኤ ዋና አካል መሆኑን የገለጹት ሞዲ በስፍራው የተሰበሰቡት መሪዎች ሽብርተኝነትን፣ የሳይበር ደህንነት፣ ጤናና የውሃ ደህንነትን ጨምሮ በዓለም ዙሪያ ለሚታዩት ውጣ ውረዶችና ሰፊ ተግዳሮቶች ተጨባጭ መፍትሄ እንዲያገኙ አሳስበዋል። በኒው ደልሂ ዛሬ በተጀመረው የቡድን 20 ጉባኤ ላይ ቢያንስ 1/5 የሚሆኑት መሪዎች አልተገኙም። የሩሲያና የቻይና መሪዎች በተለይ የዩክሬን ጦርነትን ጨምሮ ከአሜሪካና አውሮፓ አቻቸው ጋር ባሉባቸው በርካታ አለመግባባቶች ዙሪያ ፊት ለፊት ላለመነጋገር በስብሰባው ላለመገኘት መርጠዋል። የስፔን ፕሬዝዳንት በኮቪድ-19 በመያዛቸው ምክንያት መገኘት ያልቻሉ ሲሆን የሜክሲኮ ፕሬዝዳንትም በጉባኤው እንደማይገኙ አስታውቀዋል። አውስትራሊያ ከቻይና ጋር የገባችውን የንግድ ሰጥ አገባ ለመፍታት በመታደርገው ጥረት የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ በዚህ አመት ወደ ቻይና እንደሚጓዙ አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2016 ዓመተ ምህረት ወዲህ የአውስትራሊያ መሪ ወደ ቻይና ሲጓዝ የመጀመሪያው ይሆናል። ግራ ዘመም የሆነው የአልባናዚ መንግስት ባለፈው አመት ግንቦት ላይ በተካሄደው ምርጫ ስልጣን ከተረከበ ወዲህ ዋና የንግድ አጋሩ ከሆነው ቻይና ጋር የገባበትን ፍጥጫ ለማቆም ጥረት ሲያደርግ ቆይቷል። ከቅርብ አመታት ወዲህ ቻይና የድንጋይ ከሰል ገብስና ወይንን ጨምሮ በተለያዩ የአውስትራሊያ ምርቶች ላይ የንግድ ማዕቀብ ጥላለች። በሁለቱ ሀገራት መካከል ለተፈጠረው ዲፕሎማቲክ ውጥረት ምክንያት የሆነው የሰብአዊ መብት አያያዝ፣ በደቡብ ቻይና ባህር ላይ ያለው እንቅስቃሴ ነጻነትና የታይዋን ጉዳይ መሆኑን ተንታኞች ይገልጻሉ። ቀድሞ የነበረው የአውስትራሊያ ወግ አጥባቂ መንግስት የኮቪድ-19 አመጣጥ ላይ ጠንካራ ምርመራ እንዲደረግ በመደገፉም ቻይናን አስቆጥቶ ነበር። አዲሱ መንግስት ስልጣን ከተረከበ በኋላ ግን ሁለትዮሽ ግንኙነቱ በተወሰነ መልኩ የተሻሻለ ሲሆን ቻይና በአውስትራሊያ ምርቶች ላይ ጥላው የነበረውን የተወሰኑ ገደቦችም አንስታለች። አልባናዚ በዚህ አመት ወደ ቤጂንግ እንደሚጓዙ ይገለጹ እንጂ ቀኑ በትክክል መቼ እንደሚሆን ይፋ አልተደረገም። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሜ መሰናዷችን ጋር መልካም ቆይታ።
የምሽቱን ያለም ዜናዎች አደመጥን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ለማድመጥ ትችላላችሁ። አሁን ወደ ቀዳሚው ቅንብር እንሻገር። የቻርልስ ሳተን የኢትዮጵያ ሙዚቃ አበርክቶና የተዘነጋው ውለታው። አሜሪካዊው ቻርልስ ሳተን በኢትዮጵያ ሙዚቃ እድገት ሂደት አሻራቸውን ካስቀመጡ ሁለተኛ የውጭ ሀገር ዜጎች መካከል አንዱ እንደሆነ ይነገርለታል። በ1950ዎቹ መጨረሻ የሰላም ጓድ ፒስ ኮር አባል ሆኖ ወደ ኢትዮጵያ ያቀናው ቻርልስ ሳተን በቆይታው የባህል ሙዚቃ መሳሪያ የሆነውን መሰንቆ ተምሮ የአማርኛ ዘፈኖችን ከኦርኬስትራ ኢትዮጵያ የባህል ቡድን ጋር ተባብሮ በመድረክ እስከ ማቅረብ ደርሷል። አስማማው አየነው በአሁኑ ወቅት የ81 ዓመት አዛውንት ከሆነው ከቻርልስ ሳተን ጋር በኢትዮጵያ የባህል ሙዚቃ ዙሪያ ተጫዋውቷል። ኢትዮጵያውያን የሙዚቃ ባለሙያዎችን ማነጋግሮ የሰላም ጓዱ ቻርልስ ሳተን ለኢትዮጵያ የባህል ሙዚቃ እድገት ስላበረከተው አስተዋጽኦ ተከታዩን አዘጋጅቷል። እንከታተል።
ጊዜው 1959 ዓመተ ምህረት መጨረሻ ነው። አዲስ አመት ተቃርቧል። በወቅቱ ዝነኛ የነበረው የኦርኬስትራ ባንድና የባንዱ መሪ ተስፋዬ ለማ በአዲስ አመት ምን ይዘው ይቀርባሉ የሚለው የሚጠበቅ ነበር። ታዲያ ኦርኬስትራ ኢትዮጵያ ባንድ አሜሪካዊውን ቻርልስ ሳተንን በማሲንቆ ተጫዋችነት ለመድረክ እየተያበቀው በዚህ ወቅት ነበር። ቻርልስ ሳተንም እስካሁን ድረስ የሚታወቅበትን መሰንቆ የተሰኘው ዘፈኑን በዚያ ታሪካዊ መድረክ ላይ በአማርኛ ቀረበ። ቀሪ ሁኔታውን ራሱ ቻርልስ ሳተን እንዲህ ያወጋናል።
እስቲ ተመልከቱ መሰንቆ ጨዋታ፣ እስቲ ተመልከቱ መሰንቆ ጨዋታ፣ ቃሉ ቃልን ወልዶ ስሜትን ሲመታ። በእንቁጣጣሽ እለት በ1960 ዓመተ ምህረት ነው ለመጀመሪያ ጊዜ ተስፋ ለማ ደርሶልኝ ያቀረብኩት በዚያን ጊዜ ነው። እና በጣም ትልቅ በዓል ነበር። ትልቅ የሙዚቃ በዓል ነበር። ሁሉ ሰው፣ ህዝቡ በሙሉ በጣም የሙዚቃ ስሜት ነበረው። እና ተስፋ ለማ የታወቁት የተለመዱ የባህል ሙዚቃዎች ብቻ ሳይሆን አዳዲስ ብዙ አይነት የባህላዊ ሙዚቃ ራሱ ፈጥሮ ራሱ ደርሶ ስላቀረበ በጣም ድምቀት ነበረው። ኦርኬስትራ ኢትዮጵያ በዚያን ጊዜ በጣም ተወዳጅነት ነበረው በሱ ምክንያት።
አሜሪካዊ ቻርል ሳተን ኢትዮጵያን በልዩ ልዩ የሥራ መስኮች ለማገዝ በአሜሪካ መንግሥት ከተላኩት የሰላም ጓዶች ወይም ፒስ ኮርፕስ መካከል አንዱ ነው። የእንግሊዝኛ ቋንቋን ለማስተማር በያኔው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በአሁኑ የአዲስ አበባ ዩኒቨርሲቲ የተመደበው ቻርልስ የሙዚቃ ፍቅር የነበረውና ፒያኖን፣ አኮርዲዮንና ጊታርን የመሰሉ የዜማ መሳሪያዎችን ይጫወት ነበር። ቻርልስ ሳተን ለአሜሪካ ድምፅ በሰጠው ቃለ መጠይቅ ይኸው የሙዚቃ ፍቅር ለኢትዮጵያ ባህል ሙዚቃም የተለየ ስሜት እንዲኖረኝ አደረገ ይላል።
እንዲያውም ከመሄዴ በፊት በስልጠና ፕሮግራም ላይ ሆኜ አንዳንድ እዚያ የነበሩት የአማርኛ አስተማሪዎቻችን የሙዚቃ አድናቂዎች ስለነበሩ የኢትዮጵያን ሙዚቃ ቀደም ብለው አሰሙኝና ከመጀመሪያው ጀምሮ ልዩ ነገር ሆኖብኝ በጣም ወደድኩት እና ስሜቴ የሌላ ኢትዮጵያ ነገር ቋንቋ፣ ባህል ሁሉንም ነገር ስለ ኢትዮጵያ ለመማር እንደፈለግኩ የሙዚቃውንም በተለይ የሙዚቃ ስሜት ስላለን ስለ ኢትዮጵያ ሙዚቃ ለማወቅ ትልቅ ፍላጎት ነበረኝ እና በዚህ አይነት መንገድ ነው ገባበት የቻልኩት።
ከኢትዮጵያ ሙዚቃ ጋር በፍቅር የወደቀው ቻርልስ ሳተን በወቅቱ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቅጥር ግቢ በሚገኘው ክሬቲቭ አርት እና ትዕይንተ ጥበባት ማዕከል በአሁኑ የባህል ማዕከል ውስጥ በታዋቂው የሙዚቃ ሰው ተስፋዬ ለማ እየተመራ የባህል ሙዚቃዎችን ያቀርብ ከነበረው ኦርኬስትራ ኢትዮጵያ ጋር ተቀራርቦ ለመተዋወቅ በቃም።
በጣም ጥሩ ጊዜ፣ የወርቅ ጊዜ ነበር። ተስፋዬ ለማ ወጣት ሆኖ የኢትዮጵያን ባህላዊ ሙዚቃ ለማጠንከር እና ለማስፋፋት ፍላጎት ነበረው። ምክንያቱም አየህ በዚያን ጊዜ የኢትዮጵያ ባህላዊ መሳሪያዎች እንደ መሰንቆ፣ ክራር፣ ዋሽንት፣ እምቢልታ እና ወዘተ ይሸፈኑ ነበር በውጭ ሀገር መሳሪያዎች እና ሙዚቃ። በጣም ተወዳጅነት የነበረው ክቡር ዘበኛ፣ ፖሊስ ኦርኬስትራ፣ ምድር ጦር፣ ትልልቆች ኦርኬስትሮች በምዕራባዊ መሳሪያዎች የሚጠቀሙበት ተወዳጅነት ነበራቸው እና ህዝቡ በተለይ ወጣቶቹ የራሳቸውን ባህል ይረሱ ነበር፣ የሙዚቃ ባህላቸውን። እና እኔ ከኦርኬስትራ ኢትዮጵያ ጋር ለመጫወት የቻልኩት አንዱ ምክንያት፣ ዋናው ምክንያት ተስፋ ለማ እኔ መሰንቆ ስማር ሲያይ የውጭ አገር ሰው ከኦርኬስትራ ጋር ተሰልፎ የኢትዮጵያን ባህላዊ ሙዚቃ ሲጫወት ትኩረት ያመጣል ወደ ኦርኬስትራ ኢትዮጵያ እና በዚህ አይነት አስተሳሰብ ነው የጋበዘኝ ከኦርኬስትራ ኢትዮጵያ ጋር እንድጫወት በኢትዮጵያ በባህል ማዕከል በስድስት ኪሎ እዚያ ነበር ለመጀመሪያው ጊዜ ከኦርኬስትራ ኢትዮጵያ ጋር እና ከአስተማሪ ጌታ መስራይ አበበ ጋር የተሰለፍኩት።
የፈጠረብ ስሜት ምንድን ነበረ? የኢትዮጵያ ሙዚቃ ስጫወት መጀመሪያ በማሲንቆ
በጣም የደስታ ስሜት ነበረኝ፣ ተሰማኝ ማለቴ ነው። ምክንያቱም አዲስ ነገር ስለሆነ እኔ አልተጠባበቅም ነበር። እንደዚህ እኔ ለራሴ ደስታ ነበር መሰንቆ ይዤ ለመማር የፈለግኩት። ከህዝቡ ፊት ጫወታለሁ ብዬ አላሰብኩም ነበር እና መቼስ ይህ አዲስ ነገር ስለነበረ ተመልካቾቹ እንዴት እንደሚቀበሉት ምን አይነት አስተሳሰብ እንደሚኖራቸው አላወቅኩም እና ትንሽ ተጠራጠርኩኝ። ተስፋ ለማ ግን በጣም ይወዱሃል፣ እርግጃለህም ብዙ አበረታታኝና ያው እሱ ትክክል ሆኖ ተገኘ። ከመጀመሪያው ጀምሮ እዛ ስቴጅ ላይ መድረክ ላይ ስወጣ ሰዎቹ በጣም ወደው ያጨበጭቡ ነበር።
የአማርኛ ቋንቋንና የማሲንቆ ጨዋታን ከአንድ ዓመት ባልበለጠ ጊዜ ተምሮና አውቆ ሙዚቃውን ያቀረበው ቻርለስ በወቅቱ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዳገኘ ኢትዮጵያውያን ዘመነኛ የሙዚቃ ወዳጆች ይመሰክሩለታል። ከዘመነኞቹም አንዱ ታዋቂው ሙዚቀኛ ባታ ገብረዮት ቻርለስ በወቅቱ ያተረፈውን ቅቡልነት አስተዋጽኦ ምስክርነቱን ይሰጣል።
ቻርለስ እኮ የኢትዮጵያ ሙዚቃ ከኔ ስራዎች ሁሉ ጭምር ነው አሁንም የሚጫወተውና እኔ እስከዛሬ የውጭ ዜጋ ማለትም ነጭ የኢትዮጵያን ሙዚቃ በማሳደግ በኩል የሰራ ሰው አላቅም። እሱ የመጀመሪያና የመጨረሻ ነው ብዬ አስባለሁ። በጣም ትልቅ ተቀባይነት የነበረው ታላቅ ሰው ነው በእውነት።
ታዋቂ ሙዚቀኛ ግርማ በየነም ስለ ወቅቱ የቻርለስ ስራ ይህን ይላል።
ቻርልስ ከማሲንቆው ሌላ ማሲንቆውን በደንብ ከማጥናቱ ሌላ ምን መሰለህ፣ ከእግር እስከ ራስ ነው ማሲንቆውን የሚጫወተው። አስተማሪዎቹ ኦፍኮርስ ክሬዲት አላቸው እና ያን ከተጫወተ በኋላ ወደ ዘፈን ገፍቶ ዘፈን ይዘፍ ነበር እና ደግሞ ሲጫወት በደንብ ነው የሚጫወተው እና ኢትዮጵያ ሙዚቃ ከልቡ ከልብ የሚወድ ነው። በጣም ሰው የሚያከብር እና እንከን የማወጣለት ሙዚቀኛ ነው።
የልዩ ልዩ ብሔረሰቦች ድምፃውያንና ሙዚቀኞችን ያሰባሰበውና በርካታ የሀገረሰብ ሙዚቃዎችን ውዝዋዜዎችና ትዕይንቶች በማቅረብ ይታወቅ የነበረው ኦርኬስትራ ኢትዮጵያ በ1968 ዓ.ም የመበተን አደጋ ገጥሞት ነበር። ታዲያ ቻርለስ ሳተን በበጀት እጦት ምክንያት የተበተነውን የሙዚቃ ቡድኑን ከመሪው ተስፋዬ ለማ ጋር ተጋግዞ እንደገና በማሰባሰብና ስራዎቹን በአሜሪካ እንዲያቀርብ በማድረግ ህልውናውን መታደግ ችሏል። ይህ ወቅት ለኢትዮጵያ ሙዚቀኛ ሁለተኛው ቻርለስ በሕይወቱ ሁነኛ ቦታ ከሚሰጣቸው ጊዜያት ተጠቃሹ እንደሆነ ይናገራል።
ወደ አሜሪካ እንደገባን የመጀመሪያ ስራችን የአንድ በጣም በመላ አሜሪካ የሚታይ የቴሌቪዥን ፕሮግራም ነበር። ኤድ ሰሊቨን ሾው ይባላል። እሱ ተጋብዘን እሱ ላይ እንድንቀርብ ታይተን ከዚያ በኋላ በሄድንበት ሁሉ ሰው ህዝቡ አውቆናል። ምክንያቱም ቴሌቪዥን አይቶናል። የኦርኬስትራ ኢትዮጵያ በአንድ 4 ሚሊዮን ህዝብ ታይቶ ነበር በሱ ፕሮግራም እና በተቅራላ ልነግርህ እችላለሁ የጉዞዋችን በጣም የተሳካ ነበር። ለኦርኬስትራ ኢትዮጵያ ትልቅ ስምና ትልቅ ምስጋና አገኘ። የኒውዮርክ ታይምስ ጋዜጣ የአሜሪካ ዋና ጋዜጣ ሆነው አስተያየት ሰጠና በጣም አመሰግነን እና ስለዚህ በተቅራላ ለኢትዮጵያ ሙዚቃ እና በተለይ ለእኛ ለኦርኬስትራ ኢትዮጵያ በጣም ደስ የሚል እና ትልቅ ነገር ሆኖ ነውም ማስታወሰው።
በኢትዮጵያ ሙዚቃ ላይ ጥናትና ምርምር የሚያደርገው ስሜነ በትረ ዮሐንስ ብዙ ጊዜ የውጭ ሀገር ሰዎች በአፍሪካ ሙዚቃዎች ውስጥ ያላቸው ተሳትፎ እንከኖች እንደሚነቀሱበትና በበጎም እንደማይታይ ያመለክታል። ይሁንና የኢትዮጵያ ሙዚቃ በንጹህ ፍቅር የወደደው ቻርለስ ሳተን በኦርኬስትራ ኢትዮጵያ የነበረው አስተዋጽኦ ዛሬም ድረስ የሚዘከር ነው ይላል።
ምንም እንኳን የህልውና የሰርቫይቫል ጥያቄያቸውን ለመመለስና ኦርኬስትራውን ከመበታተን ለማዳን ብለው የጀመሩት እንቅስቃሴ ቢሆንም እንኳን ከፍተኛ ተጽዕኖ ያሳደረ በአሜሪካ ውስጥም ከፍተኛ በሚዲያም ደግሞ በመድረኮችም ላይ ከፍተኛ አድናቂን ያተረፈ እና ከዛም በኋላ ለሚመጡ እንቅስቃሴዎች ምሳሌ የሆነ ነበር ማለት ይቻላል። እና በዚህ አንጻር የቻርልስ ሳተን አስተዋጽኦ በኢትዮጵያ ሙዚቃ ላይ ሲግኒፊካንት የሆነ እና ዩኒክ የሆነ ነው ብዬ አስባለሁ።
በኢትዮጵያ ሰላም ጓድ ሆኖ በቆየባቸው 5 ዓመታትና ኋላም ወደ አሜሪካ ተመልሶ በኢትዮጵያ ባል ሙዚቃ አድገትና በስፋት መታወቁ ስኩላሻራ ያሰረፈው ቻርለስ ለአስተዋጽኦ የሚገባውን እውቅና ሰጥቶታል ወይ የሚለው ብዙዎች የሚጠያየቁበት ጉዳይ ነው። ድምፃዊ ባህታ ገብረሕይወት ኢትዮጵያውያን በየዘመኑ ለቻርለስ ያላቸውን ፍቅር በማሳየት ለውለታው ምላሽ እንደሰጡ ያወሳል። ይህ ብቻ ግን በቂ አይደለም ይላል።
በእርግጥ ቻርለስ ሳትንን የማያውቅ ኢትዮጵያዊ ያለ አይመስለኝም። በተለይም በእኛ እድሜ በነበሩ ምናልባት ያሁኑ ወጣቶች ካልሆነ በስተቀር በእኛ እድሜ የነበሩ ሁሉ ስለ ቻርለስ ብዙ ያውቃሉ። የሚገባውንም ክብር እና ውለታ ክብር ተሰጥቶታል ባልልም ግን በሌላው አንጻር ግን ትልቅ ክብር አለው። ብዙዎቹ ኢትዮጵያውያን ከራሴ ጀምሮ ለሱ ትልቅ አክብሮት እንዳላቸው ግን አውቃለሁ።
የኢትዮጵያ ሙዚቃ ተመራማሪው ስሜነ በትረ ዮሐንስ በበኩሉ ቻርለስን ጨምሮ ለሀገረሰብ ሙዚቃ እድገት የደከሙ ሌሎችም ኢትዮጵያውያን የሚገባቸውን ያህል ክብር አልተሰጣቸውም ይላል። ስለዚህም የአዲስ አበባ ዩኒቨርሲቲና የሚመለከታቸው ተቋማት ሁሉ ለቻርለስ ሳትን የሚገባውን ክብርና እውቅና በመስጠት ሌሎችንም ባለውለታዎች ሊዘክሩ እንደሚገባ ያመለክታል።
ቻርልስ ራሱን ፕሮሞት የሚያደርግም ሰው አልነበረም። እነኚህንም ነገሮች ግምት ውስጥ መውሰድ መክተት አለብን ብዬ አስባለሁ። ነገር ግን በሚንጸባረቁት ሀሳቦች በእርግጥ እስማማለሁ። ቻርልስንም ጨምሮ ሌሎችም የባህል እንቁ ባለሙያዎቻችን እስካሁን ድረስ የሚገባውን ክብር የሚገባውን ቦታ አላገኙም። ይሄ ደግሞ ከአንድ ጀነሬሽን ወደ ሌላ ጀነሬሽን የሚያልፍ እንከን ይዞ የሚሄድ ይመስለኛል እና አሁንም ቢሆን ስራ መስራት እንዳለብንና እነኚህ ሰዎች የበለጠ አክኖሌጅመንት እና አፕሪሺየሽን እንደሚገባቸው በእርግጥ አምናለሁ።
የዛሬው 81 ዓመት አዛውንት ቻርለስ ሳትን ግን አሁንም ከልቡ እንደተሳለች ስለቀረችው ኢትዮጵያና ኢትዮጵያን ወዳጆቹ ናፍቆት ያወራል። በእርጅና ዘመኑም ጭምር እየተመላለሰ የሚጎበኛትን ኢትዮጵያን ማወቄ ብቻውን ለእኔ ትልቅ ክብር ነው ይላል ቻርለስ ሳትን።
እኔ ምንም ነገር አልሰራሁም። የኔ ስራ አነስተኛ ነው። ግን ድንገት ወደ ኢትዮጵያ ትልኬ የኢትዮጵያ ባህልና ህዝቡ ጋር ለመተዋወቅ እድል ስላገኘው እንደ ለኔ ህይወት እንደ ብልጽግና ነው መቆጥረው። ምክንያቱም ያለተወሰነ ጊዜ ብቻ ሳይሆን እስካሁን ድረስ እስከ ወደ 60 ዓመት መሆኑ ነው። አንድ ትልቁ ደስታዬ ኢትዮጵያውያን ጓደኞቼ ናቸው። የኢትዮጵያ ሙዚቃ በሁሉም ነገር እስከ ዛሬ ድረስ እየተደሰትኩ ነው እና እኔ ነኝ የኢትዮጵያን ለማመስገን የምፈልገው።
በ1955 ዓመተ ምህረት በግብጻዊ ሐሊም አልዳባህ እንደተመሰረተ የሚነገርለት ኦርኬስትራ ኢትዮጵያ ከ1958 እስከ 1968 ዓመተ ምህረት ድረስ ቡድኑን በመምራት ከፍተኛ ስራ የሰራው ተስፋዬ ለማ ወደ ኢትዮጵያ ሙዚቃ እንዲሳብ ምክንያት ከሆኑ ሰዎች መካከል ዋናው ስለመሆኑ ቻርለስ ሳትን መላልሶ ይናገራል። ተስፋዬ ለማ በተለይ በከፍተኛ ትምህርት ተቋማት ምረቃ ላይ የሚዘመረውን እንኳን ደስ አላችሁ፣ አባይ አባይ፣ ህብረ ዝማሪዎችንና ሌሎችም እውቅ ድምጻውያን የተጫወታቸውን ዜማዎች በመድረስ ይታወቃል። ቻርለስ ሳትንና ተስፋዬ ለማ ኦርኬስትራ ኢትዮጵያን ይዘው ከ20 በሚበልጡ የአሜሪካ ግዛቶች ጥቁር አባይ በሚል ስያሜ ያቀረቡት የሙዚቃ ትርኢት የኢትዮጵያን የባህል ሙዚቃ ለዓለም ካስተዋወቁ እውነቶች በቀዳሚነት ይታወሳል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
የነውን ለዝግጅቱ እጅጉን እናመሰግናለን። የዛሬው የ81 ዓመቱ የእድሜ ባለጸጋ ቻርልስ ሳትን በእርግጥም የኢትዮጵያ ሙዚቃ ባለውለታ ረጅም እድሜ ከጤና ጋር እንመኛለን። ፕሮግራማችን ይቀጥላል። ስርዓት ወጣቶችን በማስተሳሰር የሚያግዘው የስ ኢትዮጵያ የቀጣዩ የቅዳሜ ምሽት መሰናዶ ነው። አብራችሁን ቆዩ። በኢትዮጵያ ወጣቶች ትምህርትና ድጋፍ አገልግሎት ዙሪያ የሚንቀሳቀሰው የስ ኢትዮጵያ ከ3 ዓመታት በፊት የተመሰረተ ግብረሰናይ ተቋም ነው። የተቋሙ መስራች አቶ ፈቃዱ ረታ የከፍተኛ ትምህርት መምህር የነበሩ ሲሆኑ በአሁኑ ጊዜ በዩናይትድ ስቴትስ ነብራስካ ዩኒቨርሲቲ በትምህርት ላይ ይገኛሉ። ግብረሰናይ ተቋማቸው ባለፉት 2 አመታት 50 ተማሪዎች የሥራ ዕድል እንዲያገኙ ማስቻሉን የገለጹት አቶ ፈቃዱ የወጣቶች ፍላጎትና የቀጣሪዎች አቅም የሚጣጣም እንዳልሆነ ይናገራሉ። ይህንን ክፍተት በማጥበብ ረገድ የስ ኢትዮጵያ አንድ ተመራቂ ተማሪ ሥራ አስከሚ ያገኝ ድረስ በተለያዩ ተቋማት ውስጥ በበጎ ፈቃድ የሚያገለግልበትን አማራጭ ያመቻቻል። ሌሎች ስልጠናዎችንም ይሰጣል። ለከፍተኛ ትምህርት ወደ ውጭ ሀገር ለሚጓዙ ተማሪዎች የስፖንሰርሺፕ እና የማረፊያ ጥያቄዎችን በሚመለከትም ድጋፍ ያደርጋል። ኤደን ገረመው በዚህ ዙሪያ ተከታዩን ዘገባ አሰናድታለች።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክልኝ። እስቲ ሙሉ ስምህን ማንነትህን እና ያለህበትን ተቋም አስተዋውቅልኝ።
እሺ፣ በጣም አመሰግናለሁ በቅድሚያ ለሉ ስለሰጣችሁኝ። ፈቃዱ ረታ ለማየሁ ባላለሁ። አሁን ያለሁት በዩኒቨርሲቲ ኦፍ ነብራስካ ሊንከን የሶስተኛ ዲግሪ በሊደርሺፕ ስተዲስ እየተማርኩ ነው ያለሁት እና የመጣሁት ከሐዋሳ ዩኒቨርሲቲ ግብርና ኮሌጅ ነው።
እንግዲህ ዛሬ ያገናኘን ነገር ዩዝ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ወይም ደግሞ የስ ኢትዮጵያ ላይ ባለ ተሳትፎ ነውና፣ የስ ኢትዮጵያ ምንድን ነው የሚሰራው? ተቋሙ ምንድን ነው? መጀመሪያ እንዴትስ ተመሰረተ ከሚለው ከዛን ጀምር።
እሺ፣ እንግዲህ የስ ኢትዮጵያ የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ይባላል። ዩዝ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ማለት ነው። የተጀመረው በ2020 በፈረንጆቹ ልክ ኮሮና ገብቶ አካባቢ ነው። በህጋዊ ሆነው የተመዘገበ ኢትዮጵያ ውስጥ እንደ በጎ አድራጎት ድርጅት። ከዛ በፊት እንደዚህ የተለያዩ ስራዎችን ወጣቶችን፣ ትምህርት ሴክተርን የሚያግዙ ስራዎች በበጎ አድራጎት እየሰራ እንደቆየ ነው። ለምሳሌ ዴንማርክ ሀገር በነበርኩ ሰዓት ማስተርስ የተማርኩኝ መጽሐፍት ወደ ኢትዮጵያ እንልክ ነበረ። ትምህርቴን ጨርሼ ከተመለስኩ በኋላ ደግሞ ዲፓርትመንት ሄድ ነበርኩ፣ ግብርና ኮሌጅ የኒትሪሽን ዲፓርትመንት እና በጣም ያስተዋልኩት በጣም ብዙ ተማሪዎች ከተመረቁ በኋላ ስራ ያጣሉ። ከራሴ ተማሪዎች በጣም በቆንጆ ውጤት የተመረቁ ልጆች በጣም እንደሚቸገሩ አየሁኝ። ከበደ የሚባል ልጅ አለ፣ ኢቢኤስ ላይ የቀረበ እንትናለ፣ ምናልባት ሰዎች ሊያዩት ይችላሉ። በጣም ቆንጆ ውጤት 3.84 የነበረው ልጅ ለዚህ ስራ ዋና መነሻ የሆነኝ አንድ ጠዋት ላይ ህይወቱን ሊያጠፋ እንደሆነ የክፍት መጽሔት ጻፈል ስራ በማጣት እና ለእኔ በቃ የማንቂያ ደውል ነበረ። ለባለቤት ያሳየዋት መጀመሪያ ቴክስት መሴጅን አንደኝ ብሎ ተማሪ በጣም የምትባመርበት ተማሪ በስርአቶ ራሱን ሊያጠፋ ከሆነ ምንድን ነው የኔ ማስተማር ላይ ብቻ መተኮር ስራ እንዲያገኙ ማገዝ አለብኝ የሚለውን ይዘን ጀመር ነው። ሊንክዲን ላይ አልባት አይተሹ ሊሆን ይችላል በጣም ብዙ ፎሎወሮች ያለው ወደ 32,000 ሰው ነው ያለኛ እና አንድ ጓደኛ እዚህ አሜሪካ ሀገር ያለ ረጅ ይባላል ናሽቪል ቴነሰን ያለው 3 ቁጣ ሞላ ነው ስራ የሰጠው ለዛ ወጣት እና ይህንን ከጓደኞቼ ጋር ተደጋጋሚ ስንነጋገር ለምን አንድ ወጥ የሆነ ተቋም አንድ መሰረተን አብዛኞቹ ማስተማር ላይ ስናተኩር እስኪመረቁ ድረስ ነው የምንሰራው። ከዛ በኋላ ቀጣሪ ድርጅቶች እና የመንግስት አካላት እንዲሰሩ ነው የምንጠብቀው። ግን ስራ በምንፈልገው ልክ እየሄደ ስላልሆነ፣ ትምህርት ጥራቱ ላይም ችግር ስላለ በምንችለው ከተቀጠርንለት የፉል ታይም ስራ በተጨማሪ በበጎ አድራጎት ስራውን ብንሰራ ብለን ጀመርን። እንግዲህ በዋናነት እየሰራን ያለ ነው ከዩኒቨርሲቲ ተመርቀው ስራ ያላገኙ ወጣቶችን ስራ እንዲያገኙ የራሳቸውን ስራ እንዲፈጥሩ ካልሆነም በሀገር ውስጥ ይሁን ውጭ ሀገር ማስተርስ፣ ፒኤችዲ፣ ሌሎች ኮርሶች እንዲማሩ ማገዝ፣ እነዚህም ደግሞ የህይወት ክህሎት ስልጠናዎችን እና የበጎ አድራጎት ስራዎችን እንዲሰሩ ማገዝ ነው። ይህንን ነው የምንሰራው።
ምን ያህል ወጣቶች እስካሁን ስራ አስያዛችሁ ወይም ደግሞ የትምህርት እድል እንዲያገኙ አደረጋችሁ? ተኛ ከትምህርት ተቋማት ጋር ይህን ነገር ለማስረጽ ያደረጋችሁት ነገር አለ ወይ?
እሺ፣ አመሰግናለሁ። እንግዲህ በቁጥር ደረጃ ብታዩ ለምሳሌ ሐዋሳ ላይ እኔ ሐዋሳ ዩኒቨርሲቲ በነበርኩ ሰዓት እዛ ነው ስራው የተጀመረው። የተሻለ ኢምፓክት ያለን ሐዋሳ ላይ ነው። በቁጥር ቢያንስ 50 ወጣቶች ፉል ታይም ስራ ያገኘዋል ባለፉት 2 አመታት ውስጥ። እንግዲህ እኛ ሙሉ በሙሉ በነፃ የምንሰራ እንትን በዋናነት ስልጠና ነው የምንሰጣቸው። በስልጠና ደረጃ 4,500 ወጣቶች ስልጠና ስልጥነናል። አጃጀር ስልጠና ብዙ ቁጥር ላይ መስል ይችላል፣ ግን ከሞት የዳኑ ሰዎች ስለሆኑ ጠባሽ ከስንት ችግር ውስጥ የወጡ ስለሆኑ ያን ያን ሴሌብሬት እናደርጋለን። እና
ዩኒቨርሲቲዎች ውስጥ ያሉ ወጣቶች እናንተ እንዴት ነው አግኝተው ሰው ምን አይነት ሂደት ውስጥ ሳልፈው ነው ወደዚህ ስራ ማግኘትም ሆነ የነጻ የትምህርት እድል ማግኘት ውስጥ የሚገቡት?
እንግዲህ ዩኒቨርሲቲ ያሉ የፕሮካሎች አሉን በየካምፓሱ ላይ ትልቁ እኛ ሪች አውት የምናደርገው ከተመረቁ በኋላ ባለው ነው እና ቴሌግራም ግሩፕ አለ ለምሳሌ ብዙዎቹ እዛ ላይ ነው ጆይን የሚያደርጉት አሁን 7000 አካባቢ ሰዎች ያሉበት ቴሌግራም ግሩፕ አለ አብዛኞቹ ስራ ይፈልጉናል በጣም ብዙ ወጣት ወደኛ መምጣት የሚችል ቢኖርን የሚጠብቁትን ያህል ልንሰጣቸው ስለማንችል ቀስ ብለን ነው የምንሄድ ያለውን የስራ ፈላጊ ያህል ስራ እንዲፈጠር እንድንሰጥ ሰው የለም በዩቲዩብ ቪዲዮዎች አሉ የተለያዩ ቪዲዮ እንልክላቸዋለን በነፃ ምንም አይከፍሉም ከኛ ጋር እንዲሁ ያደረጉ ይህንን የምናደርግበት ምክንያት ያለምንም ኢኮኖሚ ሊሚቴሽን ሰርቪሱ እንዲያገኙ ስለምን ሰዎች ስራ ይፈጠራሉ ለምሳሌ ስምንት ሰዎች የቀጠሩ
ስራ ማስያዝ የምናደርገው ኢንዲቪዥዋል ሪኮመንዴሽን ነው የምናደርገው እኛ አንድ ሰው ነው በአንዴ ብንይዘው ለምሳሌ ብዙ ሰው አስር ሰው ይዘን አይደለም እናደርገው መጀመሪያ ሪኮመንድ የምናደርገው ወጣት መሆን አለበት ብሎ ስራት ላይ ስላያስናት አንድ ሰው ይነ መስሪያ ቤት አትልክ ሲጀምር ለዛ ስራ የሚያስፈልገውን ዲስፕሊን እና ክህሎት አለ ወይ የሚለውን በደንብ አድራጎት እናያለን
ስትራቴጂክ የሆነ ፍሬንድሽፕ ላይ ኢንቨስት እንዲያደርጉ የተለያዩ ስልጠናዎች እንሰጣቸዋለን እና እንግዲህ ስራ በጅምር ደረጃ ነው ያለው አሁን ባለው አላማችን ለምክር ማስተባበችን ላይ ኮሌጆች ቴክኒክ ኮሌጆች ሰዎች የዲግሪ ከጨረሱ በኋላ ሶስት አራት ፕሮጀክት ከኛ ጋር ሰርተው የራሳቸውን ቢዝነስ ከፍተው ወይም ደግሞ የተለያዩ ስኪሎች ተምረው ቢዝነስን ራሱ በሊማ መንገድም እንዴት እንደሆነ የምናሳያቸው መንገዶች በኢንተርኔት እንደዚሁም ደግሞ በአካል ኢትዮጵያ የተሰራ ያለ ፕሮጀክት ፕሮፖዛል አለ እና ስኮለርሽፕ ላይ ሲመጣ ደግሞ ለምሳሌ በጎልድ ተመርቆ አንድ ወጣት አውቀውም ፕሮሰሱን እሱን አልተማረም አልሰለጠነም እንዛይራ እኔም ያለፍኩበትን አውቃለሁ እና ለምሳሌ ኮስት ሼሪንግ ችግር ይሆንባቸዋል ኮስት ሼሪንግ የሚከፍሉላቸው ደግሞ እዚህ ያሉ ኢትዮጵያ ያሉ ሰዎች አሉ ልጆች ፕሮፋይላቸውን ፕሮሞት አድርገን ሊንክዲን ላይ ለምሳሌ ልጅ አለን እንደዛ ኮስት ሼሪንግ የተከፈለለት 30,000 አካባቢ ከዛ በአቅም ያላቸው ለምሳሌ አሁን ቅርብ ጊዜ እዚህ አሜሪካ ሀገር ሊመጣ ክሪስማስ አካባቢ እንዲመጣ ያለ ወጣት አለ ስኮለርሽፑን ካገኘ በኋላ ራሱ ሀውሲንግ እና እንደዚህ ቤዚክ ትንሽ የሚመስሉ ሰርቪሶች ሲቸገሩ ወጣቶች አሉ ግን ያደረጉት ማለት ነው እንዲና አይነት ሰርቪስ እንሰጣለን እና ትልቁ የኛ ወጣቶች ያጡት ምንድን ነው ኔትወርክ ነው ያጡት
ተግዳሮት የምትሏቸው ነገሮች ስራችሁ እንዳታስፋፉ እያዘረጓቸው ነገሮች ምንድን ናቸው
እንግዲህ ምንድን ነው አንደኛ ግንዛቤ ነው ትልቁት ማየሆን የከራሴ ጭምር እኔ ነኝ ይህ ስራ ከመጀመሪያ በፊት ያለውን ሳይ በጣም ነው የምቆጨው ምናለ ቀደም ብንጀምር ኖሮ ነው ምክንያቱም ይቻላል የሚለው ምንድን እንደዚህ ያስብ አላውቅም ነበር ስራ ማስያዝ ራሱ ሲባል የራሴን ተማሪዎች ነው ማስበው ስቲል ይሄ የኔ ድርሻ አይደለም ብዬ ነበረ ማስበው አብዛኛው ሰው የሆነ ሌላ አካል ይሰራዋል የሚል ሀሳብ ላይ ያለው እና ሁለተኛ ነገር በበጎ አድራጎት ሰራ ስራ አዜ ለበሌት ፍሪ ሰርቪስ ነው ይህም ተግዳሮት ይሆንብናል አንዳንዴ ሰዎች አይረዱም ለምሳሌ ባንኮች እኔ አሜሪካ ሀገር ከመምጣቴ በፊት ብዙ ባንክ ማናጀሮች ገብቼ ያናግሬ ያለው አሪፍ አሪፍ ሀሳቦች ያሉን አበድሩን እንስራ ስንል ራሱ ኮላተራል ያስፈልጋቸዋል ነው እኔ መምህሩ ደሞዝ እያለ ብዙ ተገርፍች እያለ ከባንክ ብድር ካላገኘው ወጣቱ እንዴት አድርገው ነው የራሱን አያያ ያለምንም ደግሞ ስራ ያገኘው ነው መፍጠር የሚችሉትን ራሱ ደግሞ ስራ ሲስተም ላይ መሰራት ያለባቸው ተግዳራቶች ይገጥመውናል ሌላው ከብዙ ቀጣሪ ድርጅት ያለምኖሩ ጉዳይ በተለይ በጎ አድራጎትን እንደ ስራ ያስቡን ሰዎች እኛ ጋር ትልቁ የኛ አንዱ ያልተጠቀመበት ነገር ብዬ ማስበው እኔ በበጎ አድራጎት አቅጣጫ ያለው ነገር ነው ይህነ ኮንሽስ አይደለም ስለሌላ እንግሊዝ ሀገር ስላሉ እግር ኳስ ብቻ ማዕት ይነግርሻል ወጣቱ እና የሆነ ይሄን እንደ ቻሌንጅ ያስናል ግን እኔ ቻሌንጁን ጠራዘር እንደ ኦፖርቹኒቲ ነው ይህ የምናየው እና ማድረግ ከምንችለው በላይ ያለ ቻለንጅ የለም። እግዚአብሔር ይመስገን።
በጣም ነው የማመሰግነው ለጊዜህን ስለሳውተ ከኛ ጋር ቆይታ ስላደረግ አመሰግናለሁ።
አመሰግናለሁ ድርድር ስለተገኘ ነው። እግዚአብሔር ይስጥልኝ።
ኤደንን ለዝግጅቷ እናመሰግናለን። የተከበራችሁ አድማጮች የምትከታተሉት በ19 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። እንግዲህ ወደ መዝናኛችሁን የሙዚቃ ቃናን ይዞ እየተጠባበቀ ነው። መልካም ጊዜ።
Yeah. ጤና ስልኝ አድማጮች በየሳምንቱ ቅዳሜ በዚህ ሰዓት ዘና የምንልበት የሙዚቃ ቃና አሁን ጀምሯል። እንደተለመደው ግሩም ዜማዎችን መርጬ ለእናንተ ለማድረስ ያየር ሰዓቱን ተረክቤያለሁ። እንግዶልኝ ነኝ
ተመስገን ነው እንጂ አረ ተመስገን ታንዲ ኮረዶቹ ሁሉ ሰብሰብ ብለው እንግዲህ ያለ ቀለ ወጣሉ ባዱ እንግዲህ ኮረዶቹ እራቅብላችሁ እልጎቻችሁን ይዋቸው።
ከሁለት ቀናት በኋላ አዲስ አመት 2016ን እንቀበላለን። አዲስ አመትንና አንቁጣጣሽን በማስመልከት ታዲያ የዛሬውን የሙዚቃ ቃና በዚህ እንግጫችን ደነፋ በሚለውና ቀራለም ዘውዱ ሰዋለም ደምሌና አላቸው አስቻለ በጋራ በተጫወቱት ዜማን ከፍታለን። ግጥም ተስፋ ብርሃኔና የህዝብ ዜማ አበበ ብርሃኔና የህዝብ ሙዚቃ ቅንብር ኪዱ አድማሱ እንደሆነ በቪዲዮ ላይ ተመልክቷል።
Are nay da ba ta
ግጫችን ደነፋ የሰኞን የአመት በዓል ሙዚቃ ነበር ያደመጥነው። የሙዚቃ ቃና ይከተላል። ተነሲ ዊስኪ ቀደም ብሎ በዴቪድ አለን ኮ የተቀነቀነ ቢሆንም በሌሎች በርካታ ተላላቅ አቀንቃኞችም ተዝሟል። በዳርፓን አቆጣጥር 2015 በተካሄደው የካንትሪ ሙዚቃ ሽልማት ላይ ክሪስ ስቴፕልተን ተጫውቶት ከፍተኛ ተወዳጅነት አግኝቷል። የምጋብዛችሁም ያንን ነው። ከብቸኝነት ለመሸሽ አልኮል ውስጥ የተደበቀው ግለሰብ ከልጅቷ ባገኘው ፍቅር ምክንያት ከሱሱ እንደወጣና ህይወቱን እንዳቃናችለት ይተርካል። ግን ደግሞ ፍቅሩን የሚገልጸውም ከዛው ከወጣበት ህይወት ጋር አገናኝቶ ነው። እንደ ቴኒሲ ውስኪ ለስላሳ፣ እንደ እንጆሪ ጣፋጭ፣ ሞቃት እንደ ብራንዲ ብርጭቆ እያላት ነበር። በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃናን ነው። ፍቅር ከኛ አይለየን ጭቅጭቅ ወገድ ሰላምም ይሁን የጥላሁን ደስሰ መልእክት ነው።
ፍቅር ከኛ አይለየን እንዴ ካናለን ፍራቼ መቸካቸቴ ወገደና ሰላም ይሁን ለሁላችን። ኑሮ ለሰው ልጆች በእውነት ቀላል ስላልሆነ ዋጋ በሆነው ባልሆነው የቀን ጭቅጭቃችን አይብዛ ንትርክ ንብን ካለ በኑሯችን መካከል ወዳጃችን የሚረ ከርከኛ እንዳይለየን እንዲቀናነን ስራችን መጨቃጨቂ ወገደና ሰላም ይሁን ለሁላችን ሰላም ይሁን ለሁላችን።
ጥላሁን ገሰሰን አመስግነን ወደ ኤንሪኬ ኢግሌሲያስ እናልፋለን። ባይላሞስ ዓለምን ረስተን እንደነስ ይያላት ነው። በመጀመሪያ በስፓኒሽ የተጻፈው የዚህ ዘፈን ግጥም በኋላ ወደ እንግሊዝኛ ተቀይሮ እንደገና ዘፈኑ ተለቋል። ዌል ስሚዝ የሚተውንበትና በ1999 የወጣው ዋይልድ ዋይልድ ዌስት የተሰኘው ፊልም ማጀበም ሆኗል። የኤንሪኬ እግሌሲያስን የሙዚቃ ድግስ ታድሞ የነበረው ዌል ስሚዝ ዘፈኑን ለፊልሙ ማጀባ የሆን ዘንድ ጠየቀው። የቀረው ታሪክ ነው። ይረጋም ሙሉ ቀን መለሰ። ቀን መለሰን አመስግነን ወደ ተከታዩ ምርጫ ስናልፍ ፎንዴሪ ፕሌይ በጃን ክሬዮል በተሰኘው በባርቤዶስ በሚነገረው ቋንቋ እንደገና አጫውተው እንደማለት ነው። ሪያና ከባርቤዶስ መሆኗ ለብሏል። በምሽት ክለቡ ገብታ ቢጂውን እንደገና ድምጹን ጨመር አርጋጫውተው ሁላችንም እንደነስ ይያልሽ ነው። ለዛሬ የሙዚቃ ጋና የመጨረሻ ምርጫዬ ነው። በሚቀጥለው ሳምንት የምንገናኘው በአዲስ አመት ነው። መልካም እንቁጣጣሽ፣ መልካም አዲስ አመት፣ ሰላም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ሲተላለፍ የቆየው የቅዳሜ ምሽት የአማርኛ ፕሮግራም እዚህ ላይ አበቃ። ነገ እሁድ በ3 ሰዓት እስከምንገናኝ ያስተናግድኳችሁ ቆንጅት ታየ ነኝ። ሰላም፣ በደህና እደሩ።